Laudetur Jesus Christus, it barek Jesus Christus. Ye, I Vatican Radio now. Vatican Radio be Ethiopia yesat akotater twat ka and sat skan sat tokul bezet enshi 650 kilohertz wein be 31 meter band mata ka and sat tokul ska 2 sat ba 11625 kilohertz wein ba 6 meter band ba 13765 kilohertz wein ba 22 meter band ye qedist member zenaochinna yeteleyayu alemawi merejawochin izo ይቀርባል አድማጮች ዝግጅቶቻችንን በኢንተርኔት ለመከታተል www.radiovaticana.va የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ ለታዊ ዝግጅቶቻችንን ለመከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ራዲዮ የአማርኛ ክፍል የሚለውን ገጽ ላይ ያለውን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ። ዝግጅታችን አሁን ይጀምራል።
ክቡራንና ክቡራት አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የሚቀርብላችሁን የሚያዝያ 13 2009 ዓ.ም ተምረት የአርብ ዕለት ዝግጅታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቸስኮ በትላንትናው ዕለት አት ፖንቲፊክስ በተሰኘው የትዊተር አድራሻቸው ባስተላለፉት መልእክት እኛ በጣም አስቸጋሪ ችግርና ድክመት ውስጥ በመንገባባቸው ወቅቶች ሁሉ ከሙታን የተነሳው ክርስቶስ ከዚህ ጭንቀትና ድክመት ተላቀን እንደገና እንድንቆም ይረዳናል በማለት ክርስቲያኖች የሆንን ሁላችን በመከራዎችና በድክመቶቻችን ውስጥ በመኖርንባቸው ወቅቶች ሁሉ ተስፋ መቁረጥ እንደሌለብን ይመክሩናል። የዛሬውን ዕለት ዝግጅቶቻችን አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማቅረብ እንጀምራለን። ርዕሰ ሊቃነ ጳጳሳት ፍራንቸስኮ በትላንትናው ዕለት ማለትም በሚያዝያ 12 2009 ዓ.ም ተመረጠ። ፍራንቸስኮና ጃሽንታ ማርቶ የተባሉት ሁለት አዳጊ ረኞች ለነበሩ ህፃናት የቅድስና ማዕረግ በግንቦት 5 2009 ዓ.ም ተመረጠ እንደሚያገኙ አስታወቁ። በወቅቱ ልክ እንደ አውሮፓውያኑ የቀን አቆጣጠር የዛሬ 100 ዓመት ገደማ በ1917 ዓ.ም ተመረጠ በፖርቹጋል በሚገኘው ፋጢማ በሚባለው አከባቢ ልዩ ስሙ ኮቫዲኢራ በተባለው ስፍራ ለሶስት ታዳጊ የከብትረኞች ለነበሩ ህፃናት ፍራንቸስኮ፣ ጃሽንታ ማርቶና ሉሲያ ለተባሉ ሶስት ልጆች እመቤታችን ቅድስት ድንግል ማርያም የተገለጸች መሆኑ የሚታወቅ ሲሆን በወቅቱም የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት የነበሩት ፒዮስ 7ኛ እንደ አውሮፓውያኑ የቀን አቆጣጠር በግንቦት 13 1946 ዓመተ ምህረት የዝህን ግልጸት ትክክለኛነትን ከመረመሩ በኋላ በመቤታችን ቅድስት ድንግል ማርያም ስም የንግደት ስፍራ ይሆን ዘንድ ቤተ መቅደስ እንዲሰራ ፍቃዳቸውን መስጠታቸውና እስከዛሬም ድረስ ከፍተኛ ቁጥር ያለው ምእመናን በስፍራው ንግደት በማድረግ ላይ እንደሚገኝ ይታወቃል። በወቅቱም እመቤታችን ቅድስት ድንግል ማርያም ለነዚህ ህፃናት በመገለጽ ከጥቂት ዓመታት በኋላ ሁለተኛው የዓለም ጦርነት እንደሚነሳ በመተንበይ ሁሉም ክርስቲያኖች ሰላም ይሰፍን ዘንድ በየዕለቱ የእመቤታችንን የቅድስት ድንግል ማርያም የመቁጠሪያ ጸሎት እንዲያደርጉ ከእመቤታችን መንፈሳዊ የሆነ ትእዛዝ መቀበላቸውም ይታወቃል። በተመሳሳይ መልኩም ርዕሰ ሊቃነ ጳጳሳት ፍራንቸስኮ በዕለቱ እንደ አውሮፓውያኑ የቀን አቆጣጠር በ16ኛውና በ17ኛው ክፍለ ዘመን ሰማዕት ለነበሩ ለ35 ሰዎች የቅድስና ማዕረግ እንደሚሰጥ መግለጻቸው የታወቀ ሲሆን ከነዚህም መሃል 30ዎቹ እንደ አውሮፓውያኑ የቀን አቆጣጠር በ1645 ዓመተ ምህረት የሆላንድ ወታደሮች ብራዚልን በቅኝ ግዛት በያዙበት ወቅት የካቶሊክ እምነታቸውን ቀይረው ካልቪን ወደ መሰረተው የፕሮቴስታንት እምነት እንዲቀይሩ በተገደዱበት ወቅት አሻፈረኝ በማለታቸው ደማቸው እንዲፈስ በመደረጉ በጊዜው ላሳዩት መንፈሳዊ ጽናት ይህ የቅድስና ማዕረግ እንደተሰጣቸውም ገልጸዋል። ቀሪዎቹ 3ቱ የቅድስና ማዕረግ የሚሰጣቸው ደግሞ ወጣት የሜክሲኮ አገር ተወላጆች መሆናቸው የታወቀ ሲሆን በወቅቱም የካቶሊክ እምነታቸውን ቀይረው ባህላዊ ወደ ሆነው እምነት እንዲመለሱ ለቀረበላቸው ጥያቄ አሻፈረኝ በማለታቸው የተገደሉ ሲሆን ለዚህ ለእምነታቸው እስከ መጨረሻ ድረስ ላሳዩት ጽናት የተሰጣቸው የቅድስና ማዕረግ መሆኑም ተጠቁሟል። ቀሪዎቹ 2ቱ የቅድስና ማዕረግ የሚሰጣቸው የካቶሊክ ቤተ ክርስቲያን ካህናት የነበሩ መሆናቸው ታወቀ ሲሆን አንደኛው በ20ኛው ክፍለ ዘመን ችላ የተባሉና የተጣሉ ሕፃናትን በመሰብሰብ ያሳድጉ የነበሩ የስፔን አገር ተወላጅ የነበሩ ካህን መሆናቸው የተገለጸ ሲሆን በመጨረሻም እንደ አውሮፓውያኑ የቀን አቆጣጠር በ18ኛው ክፍለ ዘመን በጣሊያን አገር በሚገኘው ናፖሊ በሚባለው ግዛት ውስጥ የሚገኙ ድሆች የሚባሉ የማኅበረሰብ ክፍሎች መብታቸው ይከበር ዘንድ ከፍተኛ ትግል ያደረጉ ካህን መሆናቸውም ታውቋል። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በግንቦት 5 2009 ዓ.ም በፖርቹጋል ፋጢማ ተብሎ በሚጠራው ስፍራ የሚገኘውን የመቁጠሪያይቷ የእመቤታችን የቅድስት ድንግል ማርያም የንግደት ስፍራ የሆነውን ቤተ መቅደስ የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሆኖ ከተመረጡ በኋላ ለመጀመሪያ ጊዜ ለመጎብኘት የሚሄዱ መሆናቸው የተገለጸ ሲሆን በዕለቱም እነዚህን የቅድስና ማዕረግ የሚሰጣቸው ደረ ቅዱሳን በይፋ የቅድስና ማዕረግ እንደሚሰጣቸው ተያይዞ የደረሰን ዜና ያስረዳል።
በፖላንድ ርዕሰ ከተማ ወርሰው የብፁዕ ካርዲናል ጆሴፍ ራትሲንገር ማለትም የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ የመንግሥት ጽንሰ ሐሳብ በቀድሞ ርዕሰ ሊቃነ ጳጳሳት አመለካከት የተሰየመ ሲምፖዚየም በሀገሪቱ ረኪበ ጳጳሳት ጽሕፈት ቤት እየተካሄደ መሆኑ ታውቋል። ሲምፖዚየሙ የሚካሄድበት ምክንያት የፖላንድ ብፁዓን ጳጳሳት የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ የተወለዱበት 90 ዓመት ታሳቢ በማድረግ ያዘጋጁት መሆኑ እንደሆነ በቅድስት መንበር በኩል የተሰጠ መግለጫ አመልክቷል። የወቅቱና የቀድሞ ርዕሰ ሊቃነ ጳጳሳት ፍራንሲስና ቤኔዲክቶስ 16ኛ ወርስ ላይ እየተካሄደ ላለው ሲምፖዚየም መልእክት መላካቸው የቅድስት መንበር መግለጫ አስገንዝቧል። ርዕሰ ሊቃነ ጳጳሳት ፍራንሲስ ለሲምፖዚየሙ በላኩት መልእክት የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ ለቤተ ክርስቲያን የሰጡት ከፍ ያለ አገልግሎት ዕውቅና በመስጠት ሲምፖዚየሙ መጠራቱ እጅግ አስደሳች መሆኑ በመግለጥ ሲምፖዚየሙ በቤተ ክርስቲያንና መንግሥታት መካከል ለድርድር የሚቀሰቅስ እንዲሆን ያላቸውን ተስፋ መግለጣቸው ተመልክተዋል። የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቱስ 16ኛ በበኩላቸው ለወርሶው ሲምፖዚየም መልእክት መላካቸውና የሲምፖዚየሙ ርዕስ የመንግሥታትና የቤተ ክህነት አካላት በጋራ ስለ መጻኢ ዕድል ኤውሮጳ አህጉር ለድርድር እንዲቀርቡ የሚረዳ እንዲሆን ያላቸውን ተስፋ መግለጣቸው በቅድስት መንበር የተሰጠ መግለጫ ዘግቧል። ሃይማኖትን ትራስ ያደረገ የመንግሥት ተቋም የሚያስከትለውን ውጅንብርና የሰው ሕይወት ጥፋት በየዕለቱ እየተመለከትን ነው ያለው የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ መልእክት የመንግሥት ወይም የመንግሥታት አስተማማኝ ጽንሰ ሐሳብ ማቅረብ ያሻል ማለቱ ተገልጠዋል። የመጻኢ መልካም ጊዜ ሕንጸት ድርድርና ለሰላም መንፈሳዊ መሥዋዕትነት መክፈል እንደሚያስፈልግም መልእክቱ አክለዋል። የራትሲንገር ድርጅት ማለትም የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ ተቋም ፕሬዚደንት አባ ፌዴሪኮ ሎምባርዲ ወርስ ላይ በመካሄድ ላይ ባለው ሲምፖዚየም ተሳታፊ መሆናቸውና ለሲምፖዚየሙ የመግቢያ ንግግር ማድረጋቸው ከቦታው የመጣ ዜና ተናግረዋል። አባ ፌዴሪኮ ሎምባርዲ በማያያዝም ሰብአዊ ክብርና እሴቱ ለመጠበቅና ለማረጋገጥ በሰብአዊ አእምሮ ተቀባይነት ሲያገኝ መሆኑና ሰው በእግዚአብሔር አምሳል መፈጠሩ እምነት ሲታከልበት መሆኑ የቀድሞ ርዕሰ ሊቃነ ጳጳሳት ፕሬዲክቶስ ጥልቅ እምነት መሆኑ ማስገንዘባቸው ዜናው በተጨማሪ አስታውቋል። በማያያዝም የእግዚአብሔር ሕልውና አለመቀበልና ሃይማኖትን ከሕዝባዊ ሕይወት ማግለል ወደ አሉታዊ ሂደት እንደሚያመራ፣ በኅብረተሰቡ ሕይወት ላይ አሉታዊ ተጽዕኖ እንደሚያሳርፍ የቤኔዲክቶስ እይታ መሆኑ የራትሲንገር ተቋም ፕሬዚደንት አባ ፌዴሪኮ ሎምባርዲ መናገራቸው ይህ ከወርሶ የመጣ ዜና አስገንዝበዋል።
ቅዱስ አባታችን ሰሊቃነ ጳጳሳት ፍራንቼስኮ ድርፓና ቆጣጥር ሚያዝያ 20 ቀን 2017 ዓመተ ምህረት ዝክረ 200ኛው ዓመተ ምስረታው በማክበር ላይ ለሚገኘው በቅዱስ ማርቼሊኖ ካምፓኛት ለተመሰረተው በቅርቡ በላቲን አሜሪካ ሀገረ ኮሎምቢያ የማህበሩ ጠቅላይ ጉባኤ ለሚያካሂደው የማሪያኒስት ወንድሞች ማህበር ይድረስ ለጠቅላይ አለቃ ለወንድም ኤሚሊ ቱሩ በእያንዳንዱ ህፃን ተማሪ ውስጥ ያለው እምቅ ኃይል ጎልቶ እንዲወጣ ለማድረግ እንዲቻል አስተማሪዎች በፍቅር ሊያስተምሩ ይገባል የሚል መዳንያ ማከለ መልእክት ማስተላለፋቸው የቫቲካን ሬዲዮ ጋዜጠኛ አሌሳንድሮ ጂሶቲ ካጠናቀሩት ዘገባ ለመረዳት ተችሏል። ማስተማር የደግነት የመልካምነትና የእግዚአብሔር ምህረት መግለጫ ነው ያሉት ቅዱስ አባታችን ወጣት ትውልድ ማስተማር እጅግ አስፈላጊና የላቀ ክብር ያለው ተልእኮ መሆኑ በማብራራት ይህ ደግሞ የማሪያኒስት ወንድሞች ማህበር መንፈሳዊ መርሆ መሆኑ አስታውሰው ከዚህ ጋር በማያያዝም የማህበሩ መስራች ቅዱስ ማርቼሊኖ ካምፓኛት ህፃናት ማስተማር ማለት ለመሬት መኮስኮስ ማለት ነው ሲል የተናገረውን ቃል ጠቅሰው አክለው ማስተማር ብዙ መስዋዕትነት፣ ጽናትና ቀጣይ ትጋት የሚጠይቅ ጥሪ ሲሆን ልብን የሚያካትት የልብ ጥያቄ በመሆኑ ደግሞ የላቀ ክብር ያለው አገልግሎት ነው እንዳሉ ጂሶቲ ያመለክታሉ። ገዳማዊ ወይንም የመንፈሳዊ ማህበር አባል በማስተማር አገልግሎት የሚሰማራው በቅድሚያ ገዛ ራሱን መኮስኮስ ይኖርበታል። በተመሳሳይ መልኩም ማስተማር ኩስኮሳና ቅርጽ የሚያሰጥ ዘርፍ ነው። ስለዚህ የሚኮሰኮሰውና ቅርጽ የሚሰጠው አካል ቅዱስ ነው። በዚያ በሚታነጸው ሰው ውስጥ የእግዚአብሔር ፍቅርና አሻራ አለ ያሉት ቅዱስ አባታችን ከዚሁ ጋር በማያያዝ ይህ ማህበር የተመሰረተበት መንፈሳዊ መርሆ በወቅታዊ ሁነት ማዕቀፍ ስር በማገናዘብ ወቅቱ የሚጠይቀው የአገልግሎት ግብና ፍጹም ፍቅር እየተካሄነው አገልግሎት መመስረቅ ይኖርበታል እንዳሉ የገለጹት ልዑክ ጋዜጠኛ ጂሶቲ አያይዘው ለማህበሩ አባላት በታደሰ መንፈስ ተስፋን ሰንቃችሁ ወደ መጻኢ ተጓዙ በማለት የማበረታቻ ቃል ለግሰው ወቅታዊው ህብረተሰብ በዓላማና በመሰረታዊ ደንብ እየጸኑ የበለጠ ዓለም ለሁሉም ሰው ዘር ለማረጋገጥ በሚያስችል የህንጸት ዘርፍ የሚጠመዱ በቃልና በህይወት እምነታቸውን የሚመሰክሩ አስተማሪዎች ይሻል እንዳሉ አስታውቀዋል። በማርያም ሁሉም ለኢየሱስ፣ ለማርያም ሁሉም ለኢየሱስ ዝግጁነት፣ ለጋስነት፣ ትህትና የተሰኙትን የማርያም ቅዱስ ምናባዊ መንፈስ አብነት በማድረግ ገዳማዊ ካህን ወንድም አስተማሪ መሆን ያስፈልጋል። እንዲህ ስትሆኑ ወጣት ተማሪ በእናንተ ውስጥ ያለው የህይወት አግባብ በማስተዋል ለመማር ለማወቅ ያለው ጉጉት በመከተል ጥልቅ የሆነውን ምጡቅ እውቀትን ለመቅሰም እነሆኝ ይላል በማለት ያስተላለፉት መልእክት እንዳጠቃለሉ የቫቲካን ሬዲዮ ጋዜጠኛ ጂሶቲ ካጠናቀሩት ዘገባ ለመረዳት ተችሏል።
አድማጮቻችን፣ ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛ የስርጭት ክፍል የሚቀርብላችሁን የሚያዝያ 13 2009 ዓ ም የአርብ ዕለት የዜና ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮና የቁስጣንጢንያው የኦርቶዶክስ ቤተ ክርስቲያን ፓትርያርክ የሆኑት ፓትሪያርክ በርተለሚዮስ ቀዳማዊ በሚያዝያ 20ና 21 2009 ዓመተ ምህረት በግብጽ በሚገኘው በታላቁ የአልአዛር ኢማም በሚካሄደው ዓለም አቀፍ የሰላም ጉባኤ ላይ ይገኙ ዘንድ በሼክ አህመድ አልጣይብ መጋበዛቸው ተገለጸ። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በወቅቱ በግብጽ በሚያደርጉት የሁለት ቀን ይፋዊ ጉብኝት የግብጽ ፕሬዝዳንት ከሆኑት አብደል ፋታ አልአዚዝ ጋር እንደሚገናኙ ተገለጸ ሲሆን በተጨማሪም በግብጽ አገር ለሚገኙ የካቶሊክ ቤተክርስቲያን ምእመናን የመስዋዕተ ቅዳሴን እንደሚያሳርጉም ጨምሮ ተገልጿል። ይህ የቅዱስነታቸው የግብጽ ይፋዊ ጉብኝት በቅርቡ በኮፕቲክ የኦርቶዶክስ ምእመናን ቤተክርስቲያን ላይ በተሰነዘረው የአሸባሪዎች የቦምብ ጥቃት 45 ሰዎች መገደላቸውና በርከት ያሉ ሰዎች ደግሞ መቁሰላቸው ከተገለጸ ወር ባልሞላበት ጊዜ መሆኑም ታውቋል። በቀድሞ በግብጽ የቫቲካን ልዑክ በመሆን የሰሩና ከዚያም በቫቲካን በሃይማኖቶች መካከል የሚካሄደውን ውይይት የሚያስተባብረው ጽፈት ቤት የበላይ ኃላፊ የነበሩት ሊቀ ጳጳስ ሚካኤል ፊዝገላርድ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በግብጽ የሚያደርጉት ጉብኝት ሊኖረው የሚችለውን እንድምታ እንደገለጹት በዚህ በተለይም በአሁኑ ወቅት አሸባሪዎች በሚፈጽሙት ጥቃት ምክንያት ከፍተኛ በሆነ ችግርና እርግጠኛ መሆን በተሳነው ማኅበረሰብ ውስጥ የቅዱስነታቸው መገኘት ከፍተኛ የሆነ አዎንታዊ አስተዋጽኦ እንደሚኖረውም ገልጸዋል። ይህ አሁን ቅዱስነታቸው የሚያደርጉት ጉብኝት በአንድ የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት የተደረገ የመጀመሪያ ይፋዊ ጉብኝት አለመሆኑን የጠቀሱት ሊቀ ጳጳስ ሚካኤል እንደ አውሮፓውያኑ የቀን አቆጣጠር በ2000 ዓመተ ምህረት በወቅቱ ርዕሰ ሊቃነ ጳጳሳት የነበሩ ዮሐንስ ጳውሎስ ሁለተኛ ሞቅ ያለ አቀባበል ተደርጎላቸው እንደነበረም ጨምረው ገልጸዋል። ሊቀ ጳጳስ ሚካኤል አክለው እንደገለጹት ከጊዜ ወደ ጊዜ በግብጽ የኮፕቲክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት በሆኑት ቴዎድሮስና በርዕሰ ሊቃነ ጳጳሳት ፍራንቼስኮ መሃል ያለው መግባባትና ግንኙነት እየጨመረ መምጣቱን ገልጸው ለዚህም በማስረጃነት ሲያስደግፉ ርዕሰ ሊቃነ ጳጳሳት ቴዎድሮስ የአሌክሳንድሪያ ፓትርያርክ ሆኖ በተመረጡበት ወቅት ከግብጽ ውጪ ያደረጉት የመጀመሪያው ጉዞ ወደ ቫቲካን እንደነበረ ገልጸው ይህ አሁን ርዕሰ ሊቃነ ጳጳሳት ፍራንቼስኮ በግብጽ የሚያደርጉት ጉብኝት የሁለቱን ሊቃነ ጳጳሳት ወዳጅነት ወደ ተሻለ ደረጃ ያደርሰዋል ብለው እንደሚያምኑም ጨምረው ገልጸዋል። ሊቀ ጳጳስ ሚካኤል ጨምረው እንደገለጹት በእነዚህ ታላላቅ የሃይማኖት መሪዎች መካከል የሚደረገው ውይይት ከዚህ በኋላ ከምስራቃውያን አብያተ ክርስቲያናት ጋር የሚደረገውን ማንኛውም አይነት ውይይት እንደሚያሻሽለው የገለጹ ሲሆን የአሁኑ የርዕሰ ሊቃነ ጳጳሳት ፍራንቼስኮ የግብጽ ጉብኝት በሁለቱ አብያተ ክርስቲያናት መሃል ባለው የነገረ መለኮት ልዩነት ላይ ያተኮረ ውይይት የሚደረግበት ጉብኝት ሳይሆን በአንጻሩም በሁለቱ ጳጳሳት መሃል ያለውን ግላዊ ግንኙነት ለማጠንከር ታቅዶ የሚደረግ ጉብኝት እንደሆነም ጨምረው ገልጸዋል። በመጨረሻም የርዕሰ ሊቃነ ጳጳሳት ፍራንቼስኮ የግብጽ ጉብኝት የእስልምና እምነት ተከታይ በሆኑ የዓለማችን ሕዝቦች ውስጥ ሊኖረው ስለሚችለው እንድምታ የተጠየቁት ሊቀ ጳጳስ ሚካኤል ለዚህ ጥያቄ ሲመልሱም የዚህ የግብጽ ይፋዊ ጉብኝት ከሆኑት ዓላማዎች ውስጥ አንዱ በግብጽ በሚገኘው የታላቁ የአልአዛር የእስልምና ማዕከልና በቫቲካን መሃል ያለውን ግንኙነት ማጠናከር እንደሆነ ገልጸው ለዚህም ግንኙነት መጠናከር በቅርቡ የታላቁ የአልአዛር የእስልምና ማዕከል ዋነኛ ኢማም የሆኑት ሼክ አህመድ አልጣይብ በሮም ተገኝተው ቫቲካንን መጎብኘታቸውና ይህም የቅዱስነታቸው ጉብኝት ለዚያ ጉብኝት ምላሽ በመሆኑ በጣም የሚደነቅ ጉብኝት መሆኑን ከገለጹ በኋላ አስተያየታቸውን አጠናቀዋል።
እንደርፓና ቆጣጥር ሚያዝያ 19 ቀን 2017 ዓመተ ምህረት በመላ አገር ቬኔዙዌላ ያግሪቱር ሰብየር ማዱሮ የሚቃወም እጅግ ኃይለኛና መጠነ ሰፊ ህዝባዊ አመጽ መታየቱ ሲገለጥ የአገሪቱ ብፁዓን ጳጳሳት ምክር ቤት በበኩሉም ማንኛውም የተቃውሞ አድማ ሰላማዊ መሆን ይገባል በማለት አያይዞም የአገሪቱ መንግስት የዲሞክራሲ ስርዓት መግለጫና መስፈርት ናቸው የሚባሉትን ዲሞክራሲያዊ ስርዓት በውስጡ የሚያካትተው ባህሪ የሰረዘ ይመስላል ሲል ወቀሳ መሰንዘሩ የቫቲካን ሬዲዮ ልኡክ ጋዜጠኛ ሰርጆ ቼንቶፋንቲ አስታወቁ። ይህ በብዙ ሺህ የሚገመት ህዝብ ያሳተፈው በተለያየ የአገሪቱ ከተሞች የተስተናገደው ጸረ የአገሪቱ ርዕሰ ብሔር ማዶሮ ያቀናው ህዝባዊ አመጽ የህብረተሰባዊ ፖለቲካዊ ርዕዮተ ዓለም ተከታይ የሆኑትን ርዕሰ ብሔር የአገሪቱ መንግስታዊ ስርዓት ወደ ፈላጭ ቆራጭ ስርዓት እየለወጡት ናቸው የሚል ወቀሳ ያነገበ እንደነበርም የገለጡት የቫቲካን ሬዲዮ ልኡክ ጋዜጠኛ ቼንቶፋንቲ አያይዘው ህዝባዊ አመጹን ለመቆጣጠር በተሰማራው የጸጥ ታው ኃይል አባላትና በአመጸኞች መካከል ተፈጥሮ በነበረው ግጭት ሳቢያ ሁለት ወጣቶችና አንድ ጸጥታ ኃይል አባል መገደላቸው ገልጠው በጠቅላላ ባለፉት 3 ሳምንታት ውስጥ በተደጋጋሚ በታየው ህዝባዊ አመጽ ምክንያት 8 ሰዎች ህይወታቸው እንዳጡና በብዙ መቶ የሚገመቱት ደግሞ መታሰራቸው ከሀገሪቱ የሚሰራጩ ዜና ዋቢ በማድረግ ይጠቁማሉ። ርዕሰ ብሔር ማዱሮ በበኩላቸውም ተቃዋሚ የፖለቲካ ኃይሎች የተባበሩት የአሜሪካ መንግስታት በቬኔዙዌላ እንዲፈጸም የሚፈልገው መፈንቅለ መንግስት እግብ ለማድረስ አልሞ ያነሳሳው የተቃውሞ ሰልፍ ነው ሲል በተቃዋሚው የፖለቲካ ኃይሎች ላይ ወቀሳ ሲሰነዝሩ፣ ያም ሆኖ ይህ የተባበሩት የአሜሪካ መንግስታት በቬኔዙዌላ ለተቀሰቀሰው ህዝባዊ አመጽ ተጠያቂ አይደለሁኝም ሲል በሰጠው የማስተባበያ መግለጫ አክሎ በቬኔዙዌላ ያለው ወቅታዊ ሁኔታ አሳሳቢ ነው ሲል እንደገለጠ ያስታወቁት ልኡክ ጋዜጠኛ ቼንቶፋንቲ አያይዘው ተቃዋሚው የፖለቲካ ኃይሎች የማያቋርጥ የተቃውሞ ሰልፍ ቀጣይ እንደሚያደርጉ ማሳወቃቸውንም ይጠቁማሉ። ይህ በእንዲህ እንዳለም የቬኔዙዌላ ብፁዓን ጳጳሳት ምክር ቤት በአገሪቱ ተከስቶ ያለው ሁኔታ እጅግ አሳሳቢ መሆን ገልጦ መንግስት የሰብአዊ መብትና ክብር ካላከበረ ዲሞክራሲያዊ መንግስት ነኝ ለማለት አይችልም እንዳሉ ፊደስ የዜና አገልግሎት ገልጦ የብፁዓን ጳጳሳት ምክር ቤቱ ዲሞክራሲ የዜጎች ህይወት ሰብአዊ መብትና ክብር ጥበቃ ዋስትና የሚሰጥ ነው። እንዲህ በመሆኑም ማንኛውም መንግስት የዜጎች ሰብአዊ መብትና ክብር የሚያከብር ካልሆነ ዲሞክራሲያዊ መንግስት ነኝ ለማለት አይችልም። ዲሞክራሲያዊነቱንና ህጋዊነቱንም ጭምር ያጣል። ምክንያቱም የአንድ መንግስት አገልግሎት ዜጎችን ሁሉ ካለምንም ያመለካከትና ፖለቲካዊ ርዕዮተ ዓለም ልዩነት በእኩል መከላከል የዜጎች ሰብአዊ መብትና ክብር ማስጠበቅ ነው። ሌላው አንድ መንግስት ዴሞክራሲያዊ መለያውና ተግባሩን የሚያሳጣው ማህበራዊ ስልጣናት ተቋማት ሁሉ በስልጣን ላይ ባለው መንግስት ወይንም በአብላጫው የፖለቲካ ኃይል ፍጹም ቁጥጥር ውስጥ ማድረግ የሚል ስልጣንን ሁሉ የመቆጣጠር ኃይል ሲያደርግ ነው። በመሆኑም የዴሞክራሲ መስፈርቶች እንዲከበሩ አደራ እንዳሉ ፊደስ የዜና አገልግሎት ይጠቁማል። ለሰው ልጅ ሰብአዊ መብትና ክብር መሰረት ናቸው የሚባሉት ህይወት፣ ነጻነት፣ ጤናና ሌሎች ተካታች መብቶች መንከባከብና ማክበር የሁሉም ሰው ልጅ ኃላፊነትና ግዴታ ነው። ይህ ደግሞ የቤተክርስቲያንና የሁሉም መናን ኃላፊነት ጭምር ነው። ስለዚህ ሰብአዊ መብትና ክብር ለሁሉምና የሁሉም እንጂ ለአንድ የፖለቲካ ጎራ፣ ለአንድ የህብረተሰብ ወይንም ለአንድ የሃይማኖት ወገን የሚመለከት ጉዳይ አይደለም። በክርስቶስ የሚያምኑ አማኞችና ካም ፍቃድ ያላቸው ሰዎች ሁሉ ለህሊናቸው ለዲሞክራሲያዊ መሰረታዊ መመሪያዎች ለህገ መንግስት ታዛዥ በመሆን የዜግነት መብታቸውና ግዴታቸውን አውቀው ዜግነታዊ ኃላፊነታቸውን እንዲወጡ የብፁዓን ጳጳሳቱ ምክር ቤት በማሳሰብ አያይዞ ሰላማዊ ሰልፍ የማካሄድና ተቃውሞ የማሰማት መብታቸው ሰዎችንና የጋራ ብሔራዊ ጥቅም በሚያከብር ኃላፊነት በተሞላው መንፈስ በሰላማዊ መንገድ ሊያከናውኑ ይገባል በማለት ያስተላለፉት መልእክት እንዳጠቃለሉ ፊደስ የዜና አገልግሎት አስታወቀ።
አድማጮች ይህ ዜና የሚተላለፍላችሁ ከቫቲካን ራዲዮ የአማርኛ ቋንቋ ዝግጅት ነው። ባሳለፍነው ማክሰኞ የተባበሩት መንግስታት ድርጅት ኒውዮርክ ላይ ተሰብስበው የስደተኞች ፍልሰት ትኩረት በመስጠት መወያየቱና በዓለም አቀፍ ድርጅቱ የቅድስት መንበር ቋሚ ታዛቢ ሊቀ ጳጳሳት ብፁዕ አቡነ በርናርዲቶ አውዛ በዚሁ ስብሰባ ተሳታፊ መሆናቸው የቫቲካን የዜና ምንጭ ዘግቧል። ብፁዕ አቡነ በርናርዲቶ አውዛ የቅድስት መንበር አቋም ምርኩስ በማድረግ የስደተኞች ሰብአዊ መብቶች ነጻነትና ክብር እንዲጠበቅ አጽንኦት ሰጥተው መናገራቸው የዜና ምንጩ አክለዋል። ሁሉ አቀፍ እና ዘላቂ እድገት ሕያው እንዲሆን እንደ ጎርጎሪዮስ አቆጣጠር በ2015 የተባበሩት መንግስታት ድርጅት 193 አባል ሀገራት የፈረሙበት ስምምነት የስደተኞች ጉዳይ ያካተተ መኖሩ ማስታወሳቸው የቫቲካን የዜና ምንጭ አመልክተዋል። ቅድስት መንበር ስምምነቱ ተስፋ ሰጪ መሆኑ ታምናለች። ሆኖም ስደተኞችን አካቶ በእኩልነት ገቢራዊ ሲሆን መሆኑም መግለጣቸው ተመልክተዋል። የስደተኞች ፍልሰት መንስኤ መሠረታዊ ጥናት የሚያስፈልገው መሆኑና ችግሩ በሰላማዊ መንገድ እንዲቀረፍም በተመድ ማለትም የተባበሩት መንግስታት ድርጅት የቅድስት መንበር ቋሚ ታዛቢ ብፁዕ አቡነ አውዛ መጠየቃቸው ተነግረዋል። በአሁኑ ወቅት ወላጅ አልባ የሚሰደዱ ለአቅመ ሔዋንና አዳም ያልደረሱ ሕፃናት እጅግ አሳሳቢ መሆኑ ይህ አስቸኳይ እርዳታና መፍትሄ እንደሚጠይቅም በማያያዝ መግለጣቸው ተመልክተዋል። ከሁለተኛ የዓለም ጦርነት ለመጀመሪያ ጊዜ የሚታየው የስደተኞች ፍልሰት በቅጡ ለመያዝ ዓለም አቀፍ ትብብር እንደሚያስፈልግ ብፁዕ አቡነ በርናርዲቶ አውዛ ማስገንዘባቸው እና ርዕሰ ሊቃነ ጳጳሳት ፍራንሲስ ባለፈው የካቲት ወር 21 ቀን ስደትና ሰላም ለተሰየመው ፎረም ማንም ሰው የስደተኞች መብቶች ከማክበር እና ከመከላከል ለማምለጥ የሚችል ሰው የለም ማለታቸው ማስታወሳቸው ተገልጧል። አድማጮች ለዚሁ ዕለት ይሆናል ያልነውን ዝግጅት እዚህ ሊያበቃ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ። የይወቲ ማታፈ